ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የካቲት 5 2016 ዓ.ም መሰናዶ ጀመረ። በመራዊ ቢያንስ 45 ሲቪሎች በመንግስት ኃይሎች መገደላቸውን ኢሰመኮ ገለጸ።
መረጃዎች የምናሰባሰብበት መንገድ የምናጣራበት መንገድ በጣም ተበጫለ ነው። ስለዚህ ያልተጠናከረ እንደዚሁም በጣም ያልተመሳከረ ነገሮች ጉዳይ በተመለከተ ወደ ህግ ማናወጣ ሚስግድ የሚያደርጉ ነገሮች ማናደርግ። ስለዚህ እኛ ምናደርጋለን አሁን እስካሁን በደረስንበት ደረጃ ወደ 45 የሚሆኑ ሰዎች በስም የተለዩ ህገወጥ በሆነ መልኩ መገደላቸውን አረጋግጠናል።
የሰማችኋቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛኔ አባቴ ናቸው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ይዘናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናመሻችኋል። የምሽቱን መሰናዶ በመምራት አብሬያችሁ የምቆየው ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን በምህንድስናው ይከውንልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እመራችኋለሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ዩናይትድ ስቴትስ ምክር ቤት ለዩክሬን ለእስራኤልና ለታይዋን የ95.3 ቢሊዮን ዶላር እርዳታ አጸደቀ። ከባይደን ጋር የተወያዩት የዮርዳኖሱ ንጉሥ ለጋዛ የዘላቂ ተኩስ አቁም ጥሪ አሰሙ የሚሉት ይገኙበታል። አሁን ወደ ዝርዝሩ። የዩናይትድ ስቴትስ ምክር ቤት ለዩክሬን ለእስራኤልና ለታይዋን የ95.3 ቢሊዮን ዶላር እርዳታ አጽድቋል። የዩናይትድ ስቴትስ እንደራሴዎች ምክር ቤት ለአንድ ሳምንት ያህል የዘለቀ ክርክር ካካሄደና ዩናይትድ ስቴትስ በውጭ ሀገራት ያላት ሚና አስመልክቶ በተለይ በሪፐብሊካን ፓርቲ ውስጥ እየጨመረ የመጣውን የፖለቲካ ልዩነት ካስተናገደ በኋላ ነው የ95.3 ቢሊዮን ዶላሩን እርዳታ ያጸደቀው። ለዩክሬን የታቀደውን የ60 ቢሊዮን ዶላር ድጋፍ አጥብቀው የተቃወሙ አነስተኛ ቁጥር ያላቸው የሪፐብሊካን ፓርቲ ምክር ቤት አባላት ዩናይትድ ስቴትስ ይህን መሰል ከፍተኛ መጠን ያለው እርዳታ ወደ ውጭ ሀገራት ከመላኩ አስቀድማ በራሷ ችግሮች ላይ ትኩረት ማድረግ አለባት የሚለውን የተቃውሞ መከራከሪያ በማሰማት ሌሊቱን ሙሉ የምክር ቤቱን መድረክ ተቆጣጥረው አሳልፈዋል። ይሁንና በምክር ቤቱ ያሉ የዲሞክራት ፓርቲ አባላት በሙሉና ለዩክሬን የሚሰጠውን እርዳታ ማቋረጥ ወይም ዩክሬንን ቸል ማለት የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ይበልጥ ሊያጠናክርና የአገራችንን ብሔራዊ ደህንነትም አደጋ ላይ ሊጥል ይችላል የሚል መከራከሪያ ያሰሙ የተወሰኑ የሪፐብሊካን ምክር ቤት አባላት ድጋፋቸውን በመስጠት የእርዳታ እቅዱን አጽድቀዋል። ከባይደን ጋር የተወያዩት የዮርዳኖሱ ንጉሥ ለጋዛ የዘላቂ ተኩስ ስምምነት ወይም የተኩስ አቁም ጥሪ አሰምተዋል። የዮርዳኖሱ ንጉሥ አብዱላህ ሁለተኛ ለስድስት ሳምንታት የሚዘልቅ የተኩስ አቁም ጥሪ እያሰሙ ካሉት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ጋር ከተነጋገሩ በኋላ ነው። በጋዛ እየተካሄደ ላለው ጦርነት ማብቂያ ሙሉ የተኩስ አቁም የሚጠይቀውን ጥሪያቸውን ያሰሙት ንጉሥ አብዱላ በተገኙበት በዋይት ሀውስ የተናገሩት ፕሬዚዳንት ባይደን በበኩላቸው እስራኤል እግረኛ ጦሯን ልታሰማራ እየተዘጋጀች ባለችበት በደቡባዊ ራፋ ያሉት ሲቪሎች ጥበቃ ሊደረግላቸው ይገባል ብለዋል። የ81 ዓመቱ ባይደን የታጋቾችን መለቀቅ ያካተተና ሰፊ ይዘትም ያለው ቢያንስ ለስድስት ሳምንታት የሚዘልቅ የተኩስ አቁም በሚደረስበት ሁኔታ ላይ ለአገራቸው የሰራች መሆኗን ጠቁመዋል። የዮርዳኖስ ንጉሥ በበኩላቸው እስራኤል የራፋውን ወታደራዊ ዘመቻ ጨርሶ መጀመር እንደሌለበት እንደምታምን ገልጸዋል። አሁን ዘላቂ የተኩስ አቁም ውል ነው የሚያስፈልገን፣ ይህ ጦርነት ማብቃት አለበት ያሉት ንጉሥ አብዱላ ሐማስ ባለፈው መስከረም 26 እስራኤል ላይ ያደረሰውን ጥቃት ተከትሎ የተጀመረውን ጦርነት ለማስቆም ሙሉ የሰላም ስምምነት እንዲደረስ ደጋግሞ ሲወተውቱ ቆይተዋል። ከዚያ ጥቃት በኋላም ከባይደን ጋር ፊት ለፊት ተገናኝተው ሲነጋገሩ ያሁኑ የመጀመሪያቸው በሆነው በዚህ ውይይት ዮርዳኖስ ንጉሥ ሌላ ሰብአዊ እልቂት ማስከተሉ የማያጠያይቅ ነው ያሉት የእስራኤል የራፋ ወታደራዊ ዘመቻ ዝም ብሎ ቆመን ልናየው የሚገባ አይደለም፣ እንዲቀጥል ማድረግም አንችልም ሲሉ በአጽንኦት ስጋታቸውን ገልጠዋል። ሙሉ የተኩስ አቁም ጥሪ የማቅረቡን ሐሳብ በተደጋጋሚ ሳትቀበል የቀረችው እንዲሁም እስራኤልን የምትደግፈው ዩናይት ስቴትስ በአንጻሩ ታጋቾች ሊለቀቁ የሚችሉበት የአጭር ዘለቄታ ያለው የተኩስ አቁም ስምምነት ጥሪ ስታሰማ ቆይታለች። ሆኖም በባይደን ባለፈው ሳምንት እስራኤል በጋዛ እያካሄደች ያለውን ወታደራዊ ምላሽ ከሚገባው በላይ ነው ሲሉ ቁልፍ አጋራቸው በሆነችው እስራኤል ላይ ጠንከር ያለ አቋም ሲይዙ ታይተዋል። በተዛመደ ሌላ ዜና በደቡባዊ ጋዛ ያለው የተባባሰው ጦርነት ጋዛ የሚገኘው የአውሮፓ ሆስፒታል መጨናነቅና በቂ አቅርቦትም እንደሌለው የዓለም ጤና ድርጅት አስታወቀ። የዓለሙ ጤና ድርጅት አያይዞም ከ200 የሚበልጡ ሰዎች ተጠልለው እንደሚገኙና ከ20ሺህ የሚበልጡ ሰዎች ተጠልለው እንደሚገኙና ከ200 በላይ የሚሆኑ ታካሚዎች አገግመው ለመውጣት ዝግጁ መሆናቸውን፣ አስተማማኝ መጠለያ ቦታ ባለመኖሩና የሚሄዱበት በማጣታቸው ግን መቸገራቸውን አመልክቷል። እንደ WHO ገለጻ ሆስፒታሉ አገልግሎት መስጠት እንዲችል ቀጣይነት ያለው ድጋፍ ይፈልጋል። ባይደን ለምርጫ ዘመቻቸው ሲሉ የቲክቶክ ተጠቃሚ ሆኑ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ከትናንት በስቲያ እሁድ የ26 ሰከንድ ርዝማኔ ባለው የቪዲዮ መልእክት አርፍደው ነው ቲክቶክን የተቀላቀሉት። የፕሬዚዳንቱ የቲክቶክ ተጠቃሚነት ወሬ የተሰማው አጫጭር የቪዲዮ ምስሎች ማጋሪያው ማኅበራዊ ትስስር መድረክ ከቅርብ ዓመታት ወዲህ በአብዛኛው በሪፐብሊካን ፓርቲ ወገኖችና በባይደን አስተዳደር ጭምር በዩናይትድ ስቴትስ መንግሥት ከፍተኛ ትችት ሲሰነዘርበት ከቆየ በኋላ ነው። በቻይናው ኩባንያ ባይት ዳንስ ንብረት የሆነው ቲክቶክ በርካታ ዩናይትድ ስቴትስ ፖለቲከኞች የቤጂንግ ፕሮፓጋንዳ መሳሪያ ነው የሚል ክስ ሲቀርብበት የቆየ ነው። ይሁን እንጂ ኩባንያው ውንጀላውን አጥብቆ ያስተባብላል። በባይደን የምርጫ ዘመቻ ስም የወጣው የእሁዱ የቪዲዮ ከዲሞክራት ፓርቲ ወገን የሆኑት የ81 ዓመቱ ፕሬዚዳንት ባይደን ከፖለቲካ ነክ ጉዳዮች እስከ ዩናይትድ ስቴትስ እግር ኳስ የፍጻሜ ዋንጫ ውድድር በተለያዩ ርዕሶች ዙሪያ ያላቸውን ሐሳብ በጨዋታ ለዛ ሲያነሱ ያሳያል። ሱፐር ቦል በመባል የሚታወቀው የውድድሩ ፍጻሜ ጨዋታና የተለየ ትኩረት ለሚስበው ዘንድሮ በተሰየመው ድምፃዊ አሸር በተመራው የጨዋታው አጋማሽ ትርኢቱ የቱን እንደሚመርጡ ተጠይቀው ጨዋታውን መመልከት ሲሉ መልሰዋል። ባይደን የኮከብ የፖፕ ሙዚቃ አቀንቃኟ ቴይለር ስዊፍት ዝነኝነቷን ተጠቅማ እርሳቸውን ለመጥቀም የጠነሰችው ምስጢራዊ ውጥን አለ የሚለውን የቀኝ አጥባቂዎች የሴራ ወሬ አስመልክቶም ለተጠየቁት ብመልስ ችግር ውስጥ እገባለሁ ሲሉ በጨዋታ ገልጠውታል። በእሁዱ ቪዲዮ ማብቂያም በመጪው ፕሬዚዳንታዊ ምርጫ ማንን ይደግፋሉ፣ ራስዎን ወይንስ የሪፐብሊካኑን ተፎካካሪ ዶናልድ ትራምፕን ለሚለው ጥያቄ ትቀልዳለህ፣ ሳቅ ብለው መለሱ፣ ባይደንን ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ዓለም ዙሪያ ለተሰባሰቡት ዜናዎች አሉላ ከበደን አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት የካቲት 5 2016 ዓ.ም መሰናዷችንን ነው። አብራችሁን ስለናችሁ እናመሰግናለን። የምሽቱን ዝግጅቶች እየመራው አብሬያችሁም ቆየው ኤደን ገረመው ነኝ። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን በምህንድስና ይከውንልናል። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምፅ ቅንብሩን የሚከውኑልን ባለሙያዎች ናቸው። ሁላችንም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለዕለት ወደ ያዝነው አብይ ርዕስ ከመሻገራችን በፊት መሰናዷችን እናስተዋውቃችሁ።
እንግዲህ አሁን 56 ምናምን ገብቷል። በብላክ ማርኬት 116-117 ሆኗል ይባላል። ስለዚህ ምንድን ነው ገበያው የኑሮ ውድነት በዛው አይነት ነው ያደገው ማለት ነው።
ብዙ ሀገሮች ካረንሲያቸውን ዝቅ አድርጉ በሚባሉበት ጊዜ የሚታየው ውጤት የዚህን ያክል አጥጋቢ አይደለም።
አስቀድማችሁ የሰማችኋቸው የኢኮኖሚና ኢንቨስትመንት አማካሪውን አቶ ያሬድ ኃይለ መስቀልን ሲሆን የተከታዩ ደግሞ የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ናቸው። የብር መግዛት አቅም ማዳከም ወይስ ምርታማነትን ማሳደግ በሚል ርዕሰ ጉዳይ ላይ የሰጡትን ሀሳብ ነው የተቀነጨበ ነው ያሰማናቸው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ክፍለ ጊዜያችን ሙሉ ዝግጅቱ ወደ እናንተ ይደርሳል። አሁን ለዕለት ወደ ያዝነው አብይ ርዕስ እንሻገር። በመራዊ ቢያንስ 45 ሲቪሎች በመንግስት ኃይሎች መገደላቸውን ኢሰመኮ ገለጸ። የመራዊ ከተማን ጨምሮ በአማራ ክልል 3 ስፍራዎች ባለፈው ጥር ወር በትንሹ 66 ሰዎች በመንግስት ኃይሎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በመራዊው ጥቃት ለፋኖ ድጋፍ አድርጋችኋል በሚል ከተገደሉት ቢያንስ 45 ሲቪሎች በተጨማሪም የፋኖ አባላት ናቸው በሚል የተጠረጠሩ ሰዎችም እንደተገደሉ ኮሚሽኑ ጨምሮ አስታውቋል። የጸጥታ ኃይሎች ከህግ ውጪ የተገደሉ ሰዎች ቁጥር ከፍ ሊል እንደሚችልም የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ዶክተር ሚዛኔ አባተ ጠቁሟል። ኬኔዲ አባተ ዝርዝር ዘገባ አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሁለት ሳምንታት በፊት በሰሜን ጎጃም ዞን መርአዊ ከተማ ቢያንስ 45 ሰላማውያን ሰዎችን የመንግስት የጸጥታ ኃይሎች ለፋኖ ድጋፍ አድርጋቸዋል በሚል ምክንያት ከህግ ውጭ መግደላቸውን ገልጿል። የነዚህን ሲቪሎች ማንነት ማረጋገጥ እንደቻለም ኮሚሽኑ ዛሬ ማክሰኞ የካቲት 5 ቀን 2016 ዓ.ም ባወጣው ጋዜጣዊ መግለጫ አስታውቋል። ግድያው በከተማዋ የተፈጸመው ጥር 20 ቀን 2016 ዓ.ም በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከጠዋቱ 12 ሰዓት ገደማ ጀምሮ ውጊያ መካሄዱን ተከትሎ እንደሆነም አመልክቷል። ዶክተር ሚዛኔ አባተ የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዲሬክተር ናቸው።
የኛ እንግዲህ መረጃዎችን የምናሰባስብበት መንገድ የምናጠራበት መንገድ በጣም ጠበቅ ያለ ነው። ስለዚህ ያልተጠናከረ እንደዚሁም በጣም ያልተመሳከረ ነገሮች ጉዳይ በተመለከተ ወደ ህዝብ ማናወጣ ሚስሊድ የሚያደርጉ ነገሮች ማናደርግ። ስለዚህ እኛ የምናደርግ ያለ ነው አሁን እስካሁን በደረስንበት ደረጃ ወደ 45 የሚሆኑ ሰዎች በስም የተለዩ ህገወጥ በሆነ መልኩ መገደላቸውን አረጋግጠናል። ከዚህ በተጨማሪ ግን አሁን እንዳልኩ ሁኔታዎችን እያጣራ ነው። ቁጥሩ ከዚህ ብላሻቀብ እንደሚችል ደግሞ የሚያመላክቱ ነገሮች አሉ። እነዚህ እንግዲህ ኮንፎርም ስናረጋግጥ እንደዚህ የምንደርስበትን ለህዝብና ለመንግስት ይፋ እናደርጋለን ማለት ነው።
በተጨማሪም የፋኖ አባላት ናቸው በሚል ተጠርጥረው የተያዙና ለጊዜው ብዛታቸውን ለማረጋገጥ ያልተቻለ ሰዎች በተመሳሳይ ሁኔታ በመንግስት የጸጥታ ኃይሎች ከህግ ውጪ መገደላቸውን እስካሁን ባደረገው ክትትል እንዳረጋገጠ ኢሰመኮ አስታውቋል። በመንግስት ኃይሎች ከተገደሉ ሲቪሎች መካከል ለቀን ስራ በጠዋት ከቤታቸው ወጥተው ድንገት ተኩስ ሲከፈት በአንድ ቦታ ተጠለው የነበሩ 18 ሲቪል ሰዎች እንደሚገኙ ከምስክሮች ማረጋገጡን ኮሚሽኑ አመልክቷል። በመራዊ ከተማ ቀበሌ 02 አካባቢ በተለምዶ ሚሊኒየም ተብሎ በሚጠራ ሰፈር ደግሞ አንድ የጠፋ ባልን ሲያፈላልጉ የነበሩ የመንግስት የጸጥታ ኃይሎች በፍለጋው አልተባበሩም ያሏቸውን 8 ሲቪል ሰዎችን መግደላቸውንና 12 የባጃጅ ተሽከርካሪዎች በመንግስት የጸጥታ ኃይሎች መቃጠላቸውን እማኞችን ዋቢ በማድረግ ኮሚሽኑ በመግለጫው ጠቅሷል። በሌላ በኩል በምስራቅ ጎጃም ዞን ሸበል በረንታ ወረዳ የእዱሃ ከተማ ጥር 10 ቀን 2016 ዓ.ም በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተካሂዶ ታጣቂዎቹ ከተማዋን ለቀው ከወጡ በኋላ ቤት ለቤት በተደረገ ፍተሻ እንዲሁም በመንገድ ላይ የተገኙ ሴቶችን ጨምሮ ቢያንስ 15 ሰዎች በመንግስት የጸጥታ ኃይሎች ከህግ ውጪ መገደላቸውን ይፋ አድርጓል። በሌሎች 2 ሰዎች ላይ የአካል ጉዳት መድረሱንም ኮሚሽኑ አክሎ ገልጿል። በተያያዘ በምዕራብ ጎጃም ዞን ቋሪት ወረዳ ወይበይኒ ቀበሌ አብስራ ተብሎ በሚጠራ አካባቢም ጥር 6 ቀን 2016 ዓ.ም ለወታደራዊ ቅኝት በአካባቢው ተሰማርተው የነበሩ የመንግስት የጸጥታ ኃይሎች ቤት ለቤት ባደረጉት አሰሳ 6 ሲቪል ሰዎችን ከየቤታቸው አውጥተው ከህግ ውጭ እንደገደሏቸው ከአካባቢው ምስክሮች አረጋግጫለሁ ብሏል። ከሌሎች አካባቢዎችም መሰል የግድያ ጥቆማዎች ለኮሚሽኑ ደርሰውት ምርመራ እየተደረገባቸው መሆኑን የገለጹት የኮሚሽኑ ከፍተኛ ዲሬክተር ዶክተር ሚዛኔ አባተ ግድያው ስለተፈጸመበት አውድም አብራርተዋል።
ምርመራው እስካሁን አላለቀ፣ ምርመራው ይቀጥላል። አሁን ግን እስካሁን ምርመራ በማድረግ በደረስንባቸው ግኝቶች መሰረት ለማሳየነት ያክል ወሰድናቸው እንጂ ከዚህም በላይ በጣም በርካታ አቤቱታዎች ደርሰውን እየመረመር ነው፣ ከግድያ ጋር በተያያዘ ማለት ነው። እና በእነዚህ አሁን ባረጋገጥናቸው ቦታዎች ላይ የተከሰቱ ግድያዎችን በሚመለከት እንግዲህ እያየን ያለ ነው ትሬንድ እንግዲህ በታጣቂ ኃይሎችና በመንግስት የጸጥታ ኃይሎች ጦርነት ወይም ደግሞ ግጭት ይከሰትና ወይም ደግሞ በታጣቂ ኃይሎች እንደዚሁ ጥቃት ከተፈጸመ በኋላ በመንግስት የጸጥታ ኃይሎች የሚፈጸሙ ከህግ ውጭ የሆኑ ግድያዎች መኖራቸውን ነው በአሁኑ ዙር አጉልቶ ማሳየት የፈለግነው። እንግዲህ ከአንዳንዶቹ ቤቶ ለቤት በሚደረግ አሰሳ ሊሆን ይችላል። ሌሎቹ ደግሞ በመንገድ ላይ የሚሄዱ ሰዎችን ደጋፊ ናቸው አድሞ ሲመጣ ተደስታላቸው ቢሉ በተለያዩ ምክንያቶች የሚገደሉ።
በክልሉ የተለያዩ አካባቢዎች በአውደ ግጭቱና በታጣቂ ቡድኖች በሚፈጸሙ ጥቃቶች በሲቪሎች ላይ የሚደርሱ ጉዳቶች እንዲሁም በመንግስት የጸጥታ ኃይሎች በሲቪል ሰዎች ላይ የሚፈጸሙ ከህግ ውጭ ግድያዎች እጅግ አሳሳቢ እንደሆኑ መቀጠላቸውን ኮሚሽኑ አስታውቋል። ለዚህም ተጠያቂነት መስፈን እንዳለበትና የትጥቅ ግጭቱ ሰላማዊ መፍትሄ እንደሚሻው ዶክተር ሚዛኒ አባቴ አመለክታሉ።
በግጭቱ ተሳታፊ ያልሆነ ማንኛውም ሰው የሚገደልበት ሁኔታ ህገወጥ ያደርገዋል። ከዛ በተጨማሪ እንግዲህ ተራጆች እንዲሆኑ በቁጥጥር ስር ከዋሉ በኋላ ጉዳያቸው ህጉ በሚፈቅደው መሰረት የሚታይ ተደርጎ ፍርድ ቤት በሚያው ጉዳይ ይወሰናል እንጂ ከዛ ውጭ የሚደረጉ እንግዲህ እንደዚሁ ህገወጥ ናቸው ማለት ነው። ስለዚህ እነዚህ አይነት ነገሮች መስተካከል ያለባቸው ናቸው። በአጠቃላይ ሀገራችን ውስጥ ያሉ ህጎችን ዓለም አቀፍ የሰብአዊነትና የሰብአዊነት ህጎችን የሚጥሱ ስራ የሚያመላክቱ በመሆናቸው እነዚህ ነገሮች በማስተካከል በመንግስት በኩል እንደዚሁ መወሰድ ያለባቸው እርምጃዎች መኖራቸው በተለይም በመንግስትም በሌሎችም በትጥቅ ትግል ውስጥ ተሳታፊ የሆኑ ኃይሎች እንደዚሁ ሰላምን በአማራጭ የሰላም አማራጭ ቅድሚያ መሰረት እንዳለበት እንዲህ አይነት ህገወጥና ሰብአዊ መብትን በሚጥስ ተግባራት እየተሳተፉ ደግሞ ሁል ጊዜም ቢሆን ተጠያቂነታቸው መረጋገጥ እንደሚገባው በጉዳዩ ደግሞ የተጎዱ የህብረተሰብ ክፍሎች ደግሞ ህጉ በሚያዘው መሰረት ተገቢው ካሳ እንዲከፈላቸው እነዚህ ለማሳየት ነው ዛሬ መግለጫ ወጣ ነው።
በመራዊ ከተማ በተፈጸመው ግድያ የሞቱ ሲቪሎች ቁጥር ከ80 በላይ እንደሚሆን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ጥር 28 ቀን 2016 ዓ.ም ባወጣው መግለጫ አስታውቆ ነበር። ይህን መግለጫ ተከትሎ የአሜሪካ መንግስት ገለልተኛ ምርመራ እንዲደረግ መጠየቁን መዘገባችን ይታወሳል። ከአማራ ክልል መራዊ ከተማ የወጡ ሲቪሎችን ኢላማ ያደረጉ የግድያ ሪፖርቶች የአሜሪካ መንግስትን በእጅጉ ያሳስበዋል ያሉት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሰብአዊ መብት መርማሪዎች ያለገደብ በአካባቢው ገለልተኛ ምርመራ እንዲያደርጉና ግድያ የፈጸሙትም ለፍርድ እንዲቀርቡ ሲሉ ባለፈው አርብ ጥሪ አድርገዋል። በጉዳዩ ላይ ከኢትዮጵያ መንግስት በኩል እስካሁን በግልጽ የተባለ ነገር የለም። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አስተያየት እንዲሰጡን በተደጋጋሚ ያደረግነው ጥረት ስልካቸው ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት አብይ ርዕሳችን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ለማውጣት በዋሻ ውስጥ በቁፋሮ ላይ ሳሉ በናዳ የተያዙ ሰዎችን ሕይወት ለመታደግ የሚደረገው ጥረት ዛሬ አምስተኛ ቀኑን እንደያዘ የወረዳው ማዕድን ጽሕፈት ቤት አስታወቀ። ለአሜሪካ ድምጽ አስተያየታቸውን የሰጡት የጽሕፈት ቤቱ ኃላፊ እስካሁን የተገኘ ምልክት ባይኖርም የአካባቢው ማህበረሰብ ከሰባ ሜትር በላይ ወደ ተራራው ውስጥ በመቆፈር የተናደውን በማንሳት ሰዎችን በሕይወት ለማግኘት ጥረት እያደረገ ነው ብለዋል። በዚህ ዙሪያ የተሰናዳውን ዘገባ መስፍን አራጌ ያቀርብልናል።
በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ ሰው ሰራሽ ዋሻ የተናደባቸው ኦፓል አምራቾች ሕይወት ለመታደግ የሚደረገው እንቅስቃሴ በቀጠሉንና እስካሁን የተገኘ አዲስ ነገር አለመኖሩን የደላንታ ወረዳ ማዕድን ጽሕፈት ቤት ኃላፊ ተስፋ ሰማው ለቪኦኤ ተናግረዋል።
ኦፓል አምራች ወጣቶች በህጋዊ መንገድ ተደራጅተው ይገኛሉ። ከ2004 ዓ.ም ጀምሮ ማለት ነው። ቀን 30 ለየካቲት አንድ ሌሊት ከሌሊት 6 ሰዓት እስከ 7 ሰዓት በሚሆኑ የጊዜ ኢንተርቫል ውስጥ ያው የሚቆፍሩበት ገደል በመናዱ ምክንያት እንግዲህ እስካሁን ከቤተሰቦቻቸው ባገኘነው መረጃ መሰረት ከ20 በላይ የሚሆኑ ወጣቶች እዚያው ላይ ያው ተዳፍነዋል። ከአርብ ዕለት ጀምሮ ዛሬ አምስተኛ ቀኑን ያው ሰዎችን እንግዲህ በህይወት ይኖር አይኖር የምናውቀው ጉዳይ የለም እስካሁን እንግዲህ ስለማይታወቅ። ስለዚህ እነሱን ለማውጣት በቀጥታ ቁፋሮ እየተካሄደ ነው። ከአርብ ጀምሮ ዛሬ አምስተኛ ቀኑ ነው እና ዛሬም የወረዳው መንግስትና ህዝብ በመተባበር እየተቆፈረ ነው የሚገኘው። እስካሁን 70 ሜትር አካባቢ ደርሷል ቁፈራው። እስካሁን ግን የተገኘ የሰው ዘር ግን የለም።
የደላንተ ወረዳ ብልጽግና ጽፈት ቤት ኃላፊ አብዮት ጌታሁን በናዳው የተያዙት ሰዎች ቁጥር ከ10 በላይ እንደሚገመት ከትላንት በስቲያ እሁድ ለአሜሪካ ድምጽ ገልጸው ነበር። የወረዳው ማደን ጽፈት ቤት ኃላፊ አቶ ተስፋ ደግሞ ከቤተሰብ አገኘሁት ያሉትን መረጃ መሰረት አድርገው በናዳው የተያዙት ወጣቶች ቁጥር ከ20 በላይ እንደሆነ ተናግረዋል። አሁን ላይ የነፍስ አድን ጥረቱን ከመግለጽ ባለፈ ውጤቱን መናገር እንደማይቻል የሚናገሩት አቶ ተስፋ በበኩላቸው ከህብረተሰቡ ጋር በመሆን ግን ጥረታቸውን አጠናክረው እንደሚቀጥሉ አረጋግጠዋል።
ከዚህ ቀደም የዛሬ ዓመት አስተዋሪ ሚሆን ሌላ ቦታ እንዲሁ ገደል ተነዶ በ11ኛ ቀኑ በህይወት የተገኘ ሰው አለ። እንግዲህ ስለዚህ እንደ ፈጣሪ ፍቃድም ጭምር ነው በህይወት ይገኙ አይገኙ እንግዲህ አሁን ይህን የምታወቅ ጉዳይ የለም። ሰው ግን ህብረተሰቡ ያን ተስፋ በማድረግ ግን አሁንም እየቆፈረ ነው ይገኛል።
ኃላፊው ለዋሻው መናድ ሁለት ምክንያቶችን ያቀርባሉ።
አንደኛ 200 ሜትር የሚባለው በጣም በረጅም ርቀት ነው ያለው እና ከመጠን በላይ ከመቆፈሩ የተነሳ ነው ያው ገደለው አልቻለም። ሁለተኛ ኖርማሊ ማህበረው ህጋዊ ወጣቶች ናቸው እዚያ ሲራጁት እና በባላትና በአንዳንድ ጊዜ ላይ ያው ሰርቀው የሚገቡ ሰዎች በህገወጥ ይኖራሉ። እነዚያ ሲገቡ ውስጥ ላይ ምሰሶውን የማፍረስና የመቁጠር ስራ ይሰራል እና ያም ጭምር ስላዳከመው ገደሉን በዚያ ኬዝ ለመናድ ይችላል ማለት ነው።
በነፍስ አድን እንቅስቃሴው ላይ ተጽዕኖ ስለሚፈጠር ስሜ አይጠቀስ ያሉ አንድ አስተያየት ሰጪ ከዋሻው ርዝመት ሊደርስ ከሚችለው መታፈንና የአየር እጥረት አንጻር ዋሻው የተናደባቸውን ሰዎች በህይወት ለማግኘት ሊያዳግት ይችላል ብለዋል።
ያው ምንም ተስፋ የለም ነው የሚሉት። ገና ነው፣ ወደ ውስጥ ነው እየቆፈሩ ያሉት። ጉዟቸውን ቀጥለዋል፣ ግን አስቸጋሪ ነገር ነው። እኔ ዝም ብዬ ሳስበው አሁን አየር እጥረቱም ሊያጋጥማቸው ስለሚችል እንደ በህይወት የመገኘት እድላቸው ጠባብ ይመስል።
ደስተዋል የተባሉ የወገል ጤና ከተማ ነዋሪ ደግሞ የነፍስ አድን ስራው ተጠናክሮ መቀጠሉን አረጋግጠው የተናደውን ዋሻ የመቆፈር ስራው ሌላ ናዳ እንዳያስከትልና ተመሳሳይ ሰብአዊ ጉዳት እንዳያጋጥም ጥንቃቄ መደረግ አለበት ብለዋል።
ልክ ዋሻውን ውስጡን እንደ መንገድ እየቦረቦሩ ነበር እስከዛሬ የሚጠቀሙት፣ እንደ መንገድ አድርገው እየቆፈሩ የሚጠቀሙት ማለት ነው። አሁን ተዘግቷል መንገዱ በሙሉ የሄዱበት እንደ መንገድ ሲጠቀሙት የነበረው ዝግ ስለሆነ ያንን እየቆፈሩ እያወጣ ያለው አሁን ኦልሞስት ማህበረሰቡ ማለት ይችላል። ያው በቀየረ የሰው ኃይል እየገባ እስካሁን 40 ሜትር አካባቢ ደርሰዋል። እሱም ሲያወጡ ትጋት አለው እነዛም እንዳይደፈኑ ማለት ነው።
በአማራ ክልል ደላንታ ወረዳ 018 ቀበሌ ቆቆሃ አካባቢ ባለፈው ጥር 30 ለየካቲት አንድ አጥቢያ እኩለ ሌሊት ላይ ነበር ዋሻው የተደረመሰው። ከዚህ ቀደም ከ11 ቀናት በኋላ ከናዳ የተረፉ ሰዎች መኖራቸውን በማስታወስ ሰዎች በህይወት ሊገኙ ይችላሉ በሚል ተስፋ ቁፋሮ እየተከናወነ እንደሆነ አስተያየት ሰጪዎች ተናግረዋል። ናዳው በተከሰተበት አካባቢ ብቻ ከ400 እስከ 500 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወረዳው አስተዳደር የተገኘው መረጃ ያመለክታል። የደቡብ ወሎ ደላንታ ወረዳ ከ2004 ዓ.ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም አደገኛ በመሆኑ በተደጋጋሚ ዋሻ እየተናደ ለህይወት መጥፋትና ለአካል ጉዳት ምክንያት መሆኑ ይነገራል። ዘመናዊ አሰራርን መከተል ካልተቻለ ወደፊትም ተመሳሳይ ችግሮች ሊፈጠሩ ይችላሉ ሲሉ ነዋሪዎች ያሳስባሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
ዘገባዎቻችን ይቀጥላሉ። በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል አሁንም አለመተማመን እንደሚታይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። አቶ ጌታቸው ትላንት ለክልሉ የብዙሃን መገናኛ በሰጡት መግለጫ በፌዴራል መንግስቱ በኩል የክልሉ አመራሮች የሰላም ስምምነቱን እንደ ጊዜ መግዣ እየተጠቀሙበት ነው የሚል አመለካከት እንዳለም ገልጸዋል። ሙልጌታ ጽብሃ ዘገባለሁ።
በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስቱ መካከል አሁንም መጠራጠር እንዳለ የገለጹት አቶ ጌታቸው ረዳ ባለፈው ሳምንት በጠቅላይ ሚኒስትሩ ጽህፈት ቤት በተካሄደው የደረ ጦርነት አጠቃላይ ስራዎች ግምገማ ላይ ያልተማመኑባቸው ጉዳዮች ተነስተው በግልጽ እንደተወያዩበት ተናግረዋል። ትላንት ሰኞ ማምሻውን ለክልሉ ብዙሃን መገናኛ መግለጫ የሰጡት የጊዜያዊ አስተዳደሩ ፕሬዚደንት ከፌዴራሉ መንግስት ጋር አለ ስላሉት አለመተማመን አብራርተዋል።
ወገን ፌዴራል መንግስት ዝለዓሉ ነገራት ኣለው ግዜያዊ ምምሕዳር ይኹን ህወሓት
በፌዴራሉ መንግስት በኩል ህወሓትም ሆነ ጊዜያዊ አስተዳደሩ የሰላም ስምምነቱን እንደ ጊዜ መግዣ እየተጠቀሙበት ነው የሚል አመለካከት ተይዟል። ከጠላት ጋር ተባብራችሁ መንግስትን የመጣል ዓላማ አላችሁ፣ ከኤርትራ መንግስትና ከሌሎችም ጋር ትሰራላችሁ በሚልም የተነሳ አለ። በእኛ በኩል የሰላም ፍላጎት እንዳለንና ይህም የትግራይ ህዝብ ገዢ ሐሳብ እንደሆነ ስለምናውቅ የምንፈጽመው እንደሆነ አስረድተናል። የተገኘው ሰላም እንዲጠናከር፣ ተፈናቃዮች እንዲመለሱ፣ ነጻ ያልወጣው ህዝባችን ነጻ እንዲወጣና በፌዴሬሽን ውስጥ ያለንን ድርሻ ከመጠየቅ በቀር ጊዜ የምንገዛበት ምክንያት እንደሌለን ወይም የፕሪቶሪያውን የሰላም ስምምነት የሚጻረር እንቅስቃሴ እንደማናደርግ አብራርተናል።
አቶ ጌታቸው ረዳ በመግለጫቸው አመራራቸው የትግራይን ህዝብ ህልውና ከማረጋጋት ውጭ ሰላምን የማደፍረስም ሆነ የፌደራሉን መንግስት ስልጣን የመቆጣጠር አላማ እንደሌለው ገልጸዋል። በአንጻሩ በጊዜው አስተዳደራቸው በኩል የፌደራሉ መንግስት የክልሉን አመራር አንድነት ለመከፋፈል ይንቀሳቀሳል የሚል ቅሬታ መቅረቡን አቶ ጌታቸው ተናግረዋል። አያይዘውም በቀጣይ ሳምንት የፕሪቶሪያው የሰላም ስምምነት አፈጻጸም አደራዳሪ አካላት በተገኙበት እንደሚገመገም ጠቁመዋል።
እና የአሜሪካ መንግስቲ ዩኤን ወከልቲ
ዩናይትድ ስቴትስ የተባበሩት መንግስታት ድርጅት የአፍሪካ ህብረትና የደቡብ አፍሪካ መንግስት ተወካዮች በተገኙበት እንወያያለን። የስምምነቱን አፈጻጸም ገምግመን የጎደለውን ስለመሙላትና ሰላሙን ስለማጠናከር እንወያያለን። የምናሳልፈው ውሳኔም ከጎረቤት ህዝብ ጋራ መልሶ ወደ ግጭት የማያስገባና ከሁሉም በላይ ደግሞ ኢትዮጵያን የማያፈርስ መሆን ይኖርበታል። ኃይል አለኝ ያለ ሰው ሁሉ መሬት ይዞ ለኔ ወሰንልኝ የሚልበት ሁኔታ ትግራይ ላይ ብቻ ሊቆም አይችልም። በቤንሻንጉል፣ በኦሮሚያ፣ በአፋርና በማንኛውም ቦታ ይቀጥላል። ስለዚህ ችግሩ በተቻለ መጠን ህገ መንግስቱ በሚያስቀምጠው መንገድ መፈታት አለበት በሚለው ላይ መግባባት አለ።
የሰላም ስምምነቱ እስካሁን ሙሉ በሙሉ ገቢራዊ እንዳልሆነ በመግለጫቸው የጠቀሱት አቶ ጌታቸው የክልሉ ጊዜያዊ አስተዳደር ስራውን እንደሚገባው ማከናወን አልቻለም ብለዋል። በተጨማሪ አሁንም ከ270,000 በላይ አደረጃጀታቸው ያልፈረሰና ወደ ቀድሞ ህይወታቸው ያልተመለሱ የቀድሞ ተዋጊዎች እንዳሉ ፕሬዝደንቱ ገልጸዋል።
መስዋዕትነት ዝከፈለ ለህልውና ትግራይ ደውዝ በለ ሰራዊት
ይህ ኃይል ለትግራይ ህልውና የቆመና መስዋዕት የከፈለ ነው። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ሳይተገበር የምንበትንበት ሁኔታ ሊኖር አይችልም። ከችግረኛው የመንግስት ሰራተኛ ክፍያም ከፌደራል መንግስት ከሚላክልን ድጎማም እየቀነስን ለሰራዊቱ ወጪ የምናወጣበት ሁኔታ አለ።
የትግራይ ክልል መንሻውን አድርጎ በተካሄደው ጦርነት በክልሉ ላይ የ80 ቢሊዮን ዶላር ውድመት እንደደረሰ በጥናት መታየቱን አቶ ጌታቸው በመግለጫቸው አንስተዋል። ይህም ለድህረ ጦርነቱ መልሶ ግንባታ የሚያስፈልገው ወጪ ከፍተኛ እንደሆነ ያሳያል ብለዋል። የመንግስት የኮሙኒኬሽን አገልግሎት በቅርቡ ባወጣው መግለጫ ከፕሪቶሪያው የሰላም ስምምነት በኋላ የፌደራል መንግስቱ ለክልሉ የትምህርት፣ የጤና፣ የግብርና፣ የመንገድ ግንባታና ሌሎች ዘርፎች የ37 ቢሊዮን ብር ድጋፍ ማድረጉና በዚህም በክልሉ ተጨባጭ ለውጥ ይመጣል ብለው እንደሚጠብቅ ገልጾ ነበር። በሌላ በኩል ከጦርነቱ ጋር በተያያዘ እስካሁን ታስረው የሚገኙ የትግራይ ተወላጆች የመከላከያ ሰራዊት አባላት ጉዳይ ከጠቅላይ ሚኒስትሩ ጋር በተደረገው ውይይት እንደተነሳ እንዲፈቱም አስተዳደራቸው መጠየቁን አቶ ጌታቸው ገልጸዋል። በፌደራሉ መንግስት በኩል የመከላከያ አባላት የነበሩ የትግራይ ክልል ተወላጆችን ወደ ስራ መመለሱና የቀሩ ካሉም እንነጋገርበታለን የሚል ምላሽ እንደተሰጠ ገልጸዋል። በተመሳሳይ በትግራይ ክልል ተይዘው የሚገኙ የጦር እስረኞችም እንዲለቀቁ በፌደራሉ መንግስት እንደተጠየቁ ያነሱት አቶ ጌታቸው በወንጀል የሚጠረጠሩ ካሉም ስልጣኑ የፌዴራል ነው ተብለናል ብለዋል። በምርጫ ቦርድ ድርጅታዊ ህልውና ለተሰረዘው ህወሓት ህጋዊ እውቅና መልሶ ለመስጠት ከጠቅላይ ሚኒስትሩ ጋር መግባባት ላይ እንደተደረሰ አቶ ጌታቸው ተናግረዋል። ህጋዊ ሰውነቱ እንዲመለስ ለማድረግ ያሉት የህግ ጥያቄዎች የሚስተካከሉበትን ሁኔታ ለማመቻቸትም ተስማምተናል ብለዋል። አቶ ጌታቸው ረዳ በትናንት መግለጫቸው ያነሱት ሌላው ጉዳይ አከራካሪ ተብለው በሚነሱ አካባቢዎች ይካሄዳል ስለሚባለው የህዝበ ውሳኔ ጉዳይ ነው።
ሪፈረንደም ህጋዊ መንግስት ብስሎ ልስዓት ስራ
ህዝበ ውሳኔ ህጋዊ መንግስት ከተቋቋመ በኋላ የሚፈጸም ስራ ነው። በዚያ ጊዜ ህዝብ የፈለገውን ውሳኔ ይወስን። የራያ፣ የጸለምቲ፣ ጸገዴ፣ ቃፍታ ሁመራ፣ ወልቃይት ህዝብ የፈለገውን ይወስን። ሆኖም በመሬት ላይ ያሉ ሁኔታዎችን ቀይሮ የሚደረግ ህዝበ ውሳኔ እንደሌለ ግን ሁላችንም ተግባብተናል የሚል እምነት አለኝ።
በትግራይ ክልል ያጋጠመውን ረሃብ አስመልክቶ ከፌደራሉ መንግስት ጋር ያለውን አለመግባባትም በውይይቱ እንደተነሳ አቶ ጌታቸው በመግለጫቸው ተናግረዋል። አለመግባባቱን ለመፍታትም የክልሉን ተጨባጭ ሁኔታ የሚያጠና የፌደራሉ መንግስት ልዑክ ወደ መቀለ እንደተላከ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በድጋሚ ፕሬዝዳንት የሚሆኑ ከሆነ ኔቶን በተመለከተ አሜሪካ የሚኖራትን ቁርጠኝነት አስመልክቶ የሰጡት አስተያየት በመላ አውሮፓ መዲናዎች መደናገጥ ሲከሰት የቃል ኪዳን ድርጅቱም ከዚህ በፊት ብዙም አድርጎት የማያውቀውን ምላሽ እንዲሰጥ አስገድዶታል። ትራምፕ ወደ ዋይት ሀውስ የሚመለሱ ከሆነ የኔቶን መዋጮ ባልከፈሉ አባላት ላይ ሩሲያ ጥቃት እንድትፈጽም እንደሚያበረታቱ በቅርቡ መናገራቸው ይታወሳል። የአሜሪካ ድምጽ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ከውጭ ጉዳይ ሚኒስቴር ያደረሰችን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል።
ባለፈው ቅዳሜ በደቡብ ካሮላይና በአንድ የምርጫ ዘመቻ ላይ የነበሩትና የሪፐብሊካን ፓርቲውን ፉክክር ከፊት ረድፍ በመምራት ላይ የሚገኙት የቀድሞ ፕሬዚደንት ዶናልድ ትራምፕ ከተዘጋጀው ንግግራቸው ወጣ በማለት የአውሮፓ ሀገራት ጸጥታቸውን ማስከበርን በተመለከተ የድርሻቸውን ገንዘብ እንደማያዋጡና አሜሪካንን መጠቀሚያ እንዳደረጉ አውስተዋል።
One of the presidents of a big country stood up said, "Well, sir, if we don't pay and we're attacked by Russia, will you protect us?" I said, "You didn't pay, you're delinquent."
ያንድ ትልቅ አገር ፕሬዝዳንት ከመቀመጫው በድግ ብሎ ጌታዬ መዋጮአችንን ካልከፈልንና ሩሲያ ብታጠቃን ተከላከሉናላችሁ ብሎ ጠየቀኝ። እኔም ባትከፍሉና ዳቢኖርባችሁ አልኩት። እርሱም አው እንደዛ ነው የሆነውን በላለኝ። እኔም በፍጹም አልከላከላችሁም፣ እንደውም ሩሲያ ያሻት እንድታደርግ ነው የማበረታታው። መክፈል አለባችሁ፣ መዋጮአችሁን መክፈል አለባችሁ ብዬ መልስ ሰጠው።
ትራምፕ ለሩሲያው ፕሬዝዳንት ቭላድሚር ፑቲን ያላቸውን ፍቅር እንዲሁም ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እምነት እንደሌላቸው ሲገልጹ አዲስ አይደለም። ሞስኮ አንድ የኔቶ አባል አገርን እንድታጠቃ እንደሚያበረታቱ መናገራቸው ግን ከአውሮፓውያኑ ዘንድ በርካታ ያልተለመዱ መልሶችን አስተናግዷል። የኔቶ ዋና ጸሐፊ ጀንስ ስቶልተንበርግ እንዳሉት አባላቱ አንዱ ሌላውን እንደማይከላከሉ አድርጎ አስተያየት መስጠት ጸጥታችንን የሚጎዳ ነው፣ ይህም አሜሪካንን ይጨምራል፣ የአውሮፓና የአሜሪካ ወታደሮችንም ለአደጋ ያጋልጣል ብለዋል። ተጨማሪ ያከሉትም አለ።
Let's be serious. NATO cannot be an alliance à la carte. It exists or it not exists. But I'm not going to
ከምር እንነጋገር። ኔቶ ስትፈልግ የምትጠቀመው ሳትፈልግ የምትተወው የቃል ኪዳን ድርጅት አይደለም። ነገር ግን በአሜሪካ ባለ የምርጫ ዘመቻ ውስጥ በተሰጠ የሞኛ ሐሳብ ላይ አስተያየት በመስጠት ጊዜን አላጠፋም።
ትራምፕ ያሉትን ይበሉ እንጂ ኔቶን በተመለከተ የትኛውም አገር ዕዳ የለበትም ተብሏል። የቃል ኪዳኑ አባል አገራት ከያዝነው 2024 ጀምሮ የገቢያቸውን 2% ለመከላከያ እንደሚያውሉት ቃል ገብተዋል። ኔቶ እንደሚለው ባለፈው 2023 መጀመሪያ ላይ ከ30 አባላቱ 10 የሚሆኑት የተባለውን 2% ለማሟላት ተቃርበው ነበር። አንድ ምሁር እንደሚሉት ደግሞ ትራምፕ በሪፐብሊካኑ በሚመራው የአሜሪካ ምክር ቤት ላሉ የፓርቲያቸው አባላት ከሩሲያ ጋር ጦርነት ላይ ላለችው ዩክሬን ተጨማሪ ወታደራዊ እርዳታ እንዳይሰጡ ጠይቀዋል። በአሜሪካ የካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ማይክል ኪሜጅ የሚያክሉት አለ።
American policy is to some degree already shifting because there's a candidate Trump and because Trump is the leader of the Republican Party. I think that these comments are in a way the icing on the cake.
የአሜሪካ ፖሊሲ በመቀየር ላይ ነው። ምክንያቱም ትራምፕ እጩ ሆነው ቀርበዋል። ትራምፕ የሪፐብሊካን ፓርቲ መሪ ናቸው። ከትራምፕ የተሰጡት አስተያየቶች ቀድሞ በነበሩት አስተሳሰቦች ላይ ተጨማሪ አስረጅ ነው የመጡ ናቸው። እንደ ምርጫው ውጤት አውሮፓ ለሩሲያ ልትተው ትችላለች። በዩክሬን ያለውን ጦርነትም አውሮፓ ብቻዋን የምትጋፈጥበት ሁኔታ ሊፈጠር ይችላል።
ሌላው ምሁር ለአሜሪካ ድምፅ እንዳሉት ደግሞ ከሁለተኛው የዓለም ጦርነት ፍጻሜ ጀምሮ በአውሮፓ ደህንነትን ያረጋገጠውን ኔቶን መጠበቅን በተመለከተ የአሜሪካው ኮንግረስ አንድ ፖሊሲ አስቀምጧል። ሊንዚ ኒውማን በዩሮ ኤዥያ ቡድን ተመራማሪ ናቸው።
And in fact, in 2023, as part of the National Defense Authorization Act, Congress actually passed a requirement that the president and
ከብሔራዊ መከላከያ ህጉ ጋር አብሮ ባለፈው አመት የጸደቀው ህግ አንድ የያዘው ጉዳይ ማንኛውም ፕሬዝዳንት ኮንግረስ ሳይጸድቀው አሜሪካ ከኔቶ አባልነት እንድትወጣ በግሉ መወሰን አይችልም።
ሌሎች ባለሙያዎች እንደሚሉት ደግሞ መጪው ፕሬዝዳንት አሜሪካንን ከኔቶ ማስወጣት ሳያስፈልገው ድርጅቱን ሊያዳክም የሚችልበት መንገድ አለ። ይህም የአሜሪካንን ወታደሮች ከጀርመን በማስወጣት ወይም በጋራ መከላከልን የሚመለከተው የኔቶ ስምምነት አንቀጽ 5 መሰረት አሜሪካ ያለባትን ግዳጅ በተመለከተ ጥርጣሬ እንዲኖር ማድረግ ናቸው። በቃል ኪዳኑ አንቀጽ 5 መሰረት አንድ አባል ሲጠቃ ሌሎቹ አባላት የመከላከል ግዴታ አለባቸው። አንቀጹ ተግባራዊ ሆነ የሚያውቀው አንድ ጊዜ ብቻ ነው። በመስከረም 11 2001 አሜሪካ በሽብርተኞች በተጠቃች ጊዜ። ሲንዲ ሳይ ለላከችው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የዕለተ ማክሰኞ ምሽት የካቲት 5 2016 ዓ.ም ምረት መሰናዷችን ነው። ለምሽቱ የመጀመሪያው ምዕራፍ የያዝናቸውን ዘገባዎች አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን። ለምሽቱ ሁለተኛው ምዕራፍ ቀዳሚ ያደረግነው ዘገባ ንግድና ምጣኔ ሀብት ነው። ብርን ማዳከም ወይስ ምርታማነትን ማሳደግ ይሰኛል። ኢትዮጵያ ያለባትን የውጭ ዕዳ አከፋፈል ለማስተካከል ከዓለም አቀፍ የገንዘብ ተቋማት ጋር እያደረገቻቸው ባሉ ድርድሮች የብርን የመግዛት አቅም ማዳከም አንዱ የኢኮኖሚያዊ መፍትሄ ተደርጎ በምክረ ሀሳብ ደረጃ ስለመቅረቡ ይገለጻል። ምክረ ሀሳቡ ለዓመታት ሲቀርብ እንደቆየ ያወሱት የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል መንግስት ግን ሳይስማማበት የቆየ ጉዳይ ስለመሆኑ ይናገራሉ። የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራም ይህ አይነቱ የፖሊሲ እርምጃ በተሞከረባቸው ሀገራት ውጤት እንዳላመጣ ያስረዳሉ። በምትኩ በምርት እድገት ላይ አተኩሮ በመስራት ኢኮኖሚው ከገጠመው ችግር ለማውጣት እንደሚቻልም ያመለክታሉ። አስማማው አየነው በዚህ ዙሪያ ያጠናቀረው ዘገባ ይቀጥላል።
ኢትዮጵያ ለዓመታት የተከማቸው ውጭ ዕዳዋን አከፋፈል ለማስተካከልና ተጨማሪ ብድሮችን ለማግኘት ከዓለም አቀፉ የገንዘብ ተቋም ወይም በምህጻሩ IMF ከዓለም ባንክ የሥራ ኃላፊዎች ጋር በምታደርጋቸው ድርድሮች የብርን የመግዛት አቅም ማዳከም ምክረ ሐሳብ ለበርካታ ዓመታት ሲቀርብ እንደቆየ የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል ያወሳሉ።
በነጻ ገበያ በሚተዳደሩ ሀገሮች ላይ ከረንሲ ዲቫሉሽን ስታደርግ እና ብዙ ምርት ካለህ ሀገር ውስጥ ያንተ በዶላር ፎረን ከረንሲ ቢታይ የምታመርታቸው ምርቶች በሌላው ዓለም ርካሽ ሆነው ይታያሉ። ስለዚህ በዛ ምክንያት አንተ ብዙ አምርተህ ብዙ መሸጥ ትችላለህ የሚል ፖሊሲ ነው። እንግዲህ የከረንሲ አድቫንቴጁ ማለት ነው። ለምሳሌ ቻይናዎች ከረንሲያቸውን ወደ ታች አድርገው ብዙ ጊዜ ይወቀሳሉ በአሜሪካኖቹ አንደር ቫሊዩ ሆነዋል ምናምን ተብለው እነሱ ላይም ተጽዕኖ አለ። ምክንያቱም የቻይና ብረት፣ የቻይና መኪና፣ የቻይና ቁሳቁስ አሜሪካ ሲመጣ ወይ ሮክ ሲገባ ርካሽ ሆኖ ይታያል ማለት ነው። ተቀይሮ ደግሞ ሲመጣ ያንን ዶላር ወደ አገሪቱ ከረንሲ ሲቀየር ደግሞ ለዛ ሀገር ሰው የተሻለ ብር ያገኛል ማለት ነው። ይሄ ነው ሀሳቡ መሰረታዊ። ግን ይሄ ብዙ አፍሪካ ሀገሮች አልሰራም።
አሁንም የምንዛሬ ዋጋው የሚወሰነው በመንግስት ስለመሆኑም አቶ ያሬድ ይናገራሉ።
ብሔራዊ ባንክ ነው የፎረን ከረንሲ መገዣው መሸጫውንም የሚቆጣጠረው። በየቀኑ በሳምንት ይሆን አላውቅም፣ ግን ለብሔራዊ ባንክ ለእያንዳንዶቹ ባንክ አንድ ዶላር በስንት ብር መግዛት እንዳለባቸው በስንት መሸጥ እንዳለባቸው የሚል ነው። መፎካከርም አይችሉም። በ50 ሳንቲም በ20 ሳንቲም በምናምን እንኳን የተለያየ ዋጋ ሰጥተው አንዱ ብዙ መሰብሰብ አይችልም። ስለዚህ ልዩነት የለውም። አሁን በየትኛውም ባንክ ሰዎች ዶላር ቢላክላቸው የሚያገኙት ብር ያው ቁጥሩ አንድ ነው። ስለዚህ ምንድን ነው ይሄ ኮንትሮልድ ነው እስካሁን ድረስ እሱ ነው። እንግዲህ ከወርልድ ባንክ ጋር ያለው ጭቅጭቅና ጉተታ ውጡ ከዚህ ውስጥ ልቀቁ፣ በየአመቱ በየመቶም ጎብኝተው የሚጽፏት ሺ ኒውስ ሌተር ላይ ሁሌም የሚደጋገመው ነገር የኢትዮጵያ ከረንሲ ኦቨር ቫሊውድ ነው የሚለው። እንግዲህ ያው ጠንካራ ነው፣ እዚህ በላይ መውረድ አለበት። እንግዲህ ያ እንግዲህ ቁጥር የት ጋር እንደሆነ አይታወቅም።
የምጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ በበኩላቸው የብርን የመግዛት አቅም የማዳከም ምክረ ሀሳብ ለኢትዮጵያ ኢኮኖሚ ችግሮች መፍትሄ አይሆንም ይላሉም።
አገሪቱ የምታመርተው ጥሬ እቃ ለምሳሌ እንደ ቡና ወዘተ የመሳሰሉት የብር ዋጋ ዝቅ ቢል ፕሮዳክሽኑ ይጨምራል። ገበያውስ በዓለም አቀፍ ደረጃ ያለው ፍላጎት ለምሳሌ ወደ አሜሪካ የሚሸጠው፣ ለጃፓን የሚሸጠው፣ ለቻይና የሚሸጠው፣ ለዩናይትድ አረብ ኤምሬትስ የሚሸጠው ይጨምራል ወይ? የሚመረተው ይጨምራል ወይ ብሎ መጠየቅ ያስፈልጋል። እና በዚህ አኳያ ያው ሪሰርቹም ብዙ ሀገሮች ከረንሲያቸውን ዝቅ አድርጉ በሚባሉበት ጊዜ የሚታየው ውጤት የዚህን ያክል አጥጋቢ አይደለም። ዝም ብሎ ሁልጊዜ ዲቫሊው ማድረግ ከጥቅሙ ጉዳቱ ያመዝናል የሚል እንትን ነው ያለኝ። ግን በተመሳሳይ ደግሞ ራሱ የብር ዋጋ እያቆለቆለ የሄደበት በኢንተርናሊ የብላክ ማርኬት ለምንድን ነው እየጦፈ ወደ ላይ የሄደበት ምንድን ነው የሚለውን መሰረታዊ የፖሊሲ ጥያቄ መጠየቅ ያስፈልጋል።
የዓለም አቀፉ የገንዘብ ተቋም IMF በ2023 ከሳራ በታች ያሉ ሀገራት ኢኮኖሚ መረጃዎችን አስመልክቶ ባወጣው ጠቋሚ ሪፖርት ኢትዮጵያ የገንዘቧን የመግዛት አቅም በ10% ማዳከሟን አስፍሯል። ሀገሪቱም በምንዛሬ ተመኖች የግፊት መረጃ ጠቋሚ መለኪያ መሰረትም ከፍተኛ ጫና ካለባቸው ሀገራት ተርታ እንደምትመደብ አስቀምጧል። የምንዛሬ ተመኑ የሚወስነው ብሔራዊ ባንክ እንደሆነ የገለጹት አቶ ያሬድ ባለፉት 5 ዓመታት በየጊዜው ባደረጋቸው የምንዛሬ ተመን ጭማሪዎች የብርን የመግዛት አቅም ቀድሞ ከነበረው በበለጠ መልኩ እንዲዳከም ስለማድረጉ ይናገራሉ።
አሁን በፊት የነበረው ነገር ምን መሰለህ? የተወሰነ ጊዜ ነው በቃ 2 ብር ከምናምን ነበር ባታነሳቸው ጊዜ 1 ዶላር ከዛ 5 ገባ በነኮር መንግስቱ ጊዜ 37 ከ50 ገዛ ገባ 8 ምናምን አለ ከዛ 13 እንደዚህ ስቴፕ ቼንጅ ነው አንዴ የሚቀየር የነበረው እና አቶ መንግስቴናም ጊዜ እንዲሁ እንደዚህ አንድ ጊዜ 20% ምናምን ዲቫልዩ ተደረገ በአንድ ቀን ውስጥ ወደ 22 ብር አካባቢ እንዲደርስ ተደርጎ ነበር። ያ ዲቫሉሽን ያው ማወጅ አስፈልግም አሁን እኮ ከ7.56 ኤቭሪዴይ እየወረደ ነው ያለው። እንግዲህ አሁን 6 ምናምን ገብቷል በብላክ ማርኬት 116.17 ሆኗል ይባላል። ስለዚህ ምንድነው ገበያው የኑሮ ውድነት በዛ አይነት ነው ያደገው ማለት ነው። በስንት መቶ ፐርሰንት ኢንፍሌሽን አድጓል ዋጋ ተወዷል። ምክንያቱም አንድ ሌት ሬት ለማምጣት 1 ዶላር የሚሸጥ ከሆነ የዛሬ 5 ዓመት 22 ብር ነበር አንድ ሰው የሚከፍል የነበረው በባንክ እንኳን ቢያስመጣ አሁን ቢከፍል 56 ብር ነው። ቀረጡም በዛው መጠን በፐርሰንቴጅ ልም የሆነ የ55 ቀረጥና የ22 ብር ቀረጥ የተለያየ ነው። በዛ ላይ የሚደረረቡ ቀረጦችም አሳድገውት ያው ኑሮ በጣም ከባድ ሆኗል ማለት ነው። 5 ዓመት አንድ ሰው 22 ሺህ ብር ደሞዝ ቢኖረው 1000 ዶላር ነበር ደሞዙ። አሁን ወደ 300 ምናምን ነው 80 ወይም 390 ዶላር አካባቢ ቢሆን ነው ሲገመት በአሁኑ ባለ ኤክስቼንጅ ሬት ማለት ነው። ስለዚህ በዛን ያህል በ60 በምናምን በ65% ያህል ደሞዙ ቀንሷል። ግን ያው መመገቡና ኑሮ ምናምን ምንም አይቀየርም ያው ኮንሰምፕሽን ነው ማለት ነው።
ዶክተር አክሎግ ቢራራ እንደሚሉት ደግሞ ኢትዮጵያ ኢኮኖሚያዊ ችግሯን ለመፍታት የብርን የመግዛት አቅም ከማዳከም ይልቅ ሰላምን በማረጋገጥ ምርታማነትን ለማሳደግ መስራት የተሻለ መፍትሄ ያመጣል።
ብዙ እምቅ የሆነ ሀብት አላት። የከብት ሀብት አላት፣ የጥራጥሬ ሀብት አላት፣ የቡና ሀብት አላት፣ የጥጥ ሀብት አላት፣ የሰሊጥ ሀብት አላት ወዘተ። ወደ ማኒፋክቸሪንግ ኢኮኖሚው መቀየር አለበት። ስለዚህ የውስጡ የዶሜስቲክ ፖሊሲው ህዝብን ያማከለ ፕሮዳክሽን ሌቨሉን የሚጨምር ከጥገኝነት ነጻ የሚያወጣ ማኒፋክቸሪንግ ሴክተሩ እያደገ የሚሄድበት ኢምፕሎይመንቱ በተለይ ወጣቱን ትውልድ ወደ ስራ ወደ ዘመናዊ ኢኮኖሚው የማስገባት የገጠር ኢኮኖሚውን ለማዘመን የሚደረገው ጥረት ሁሉ በጣም በከፍተኛ ደረጃ መካሄድ ይኖርበታል። ይህን ለማድረግ ግን መጀመሪያ ሰላም ያስፈልጋል።
ባለፉት ዓመታት መንግስት የብርን የመግዛት አቅም ለማዳከም የወሰዳቸው እርምጃዎች አገሪቱን አጣብቂኝ ውስጥ ከተዋታል የሚሉት አቶ ያሬድ ኃይለመስቀል በበኩላቸው የፖሊሲ አማራጮችን በመፈተሽ ለዘላቂ መፍትሄ መስራት እንደሚበጅ ይመክራሉ።
አቅርቦቱን የሚቀይር ፖሊሲ አታመጣ በቁጥሩ ላይ ምንም ብታዘዋዘቁ አይሆንም እና ይሄንን ደግሞ በቀላል መፍታት ይቻላል የሚሉ ፔፐሮች ቀርበዋል። እኔ በ2018 ላይ አቅርቤ ነበር በፈረንጆቹ ላይ ያቀረብኩት ነገር ኢትዮጵያ ውስጥ የፎረን ከረንሲ ችግር እጥረት ሳይሆን ኢኮኖሚ ፎረን ከረንሲ ማኔጅመንት ችግር ነው። ኢትዮጵያ ውስጥ ዶላር ወደ ኢትዮጵያ እንዳይመጡ የሚከለክሉ ህጎች አሉ፣ እነሱን አንሷቸው። እነዚህ ደግሞ ህጎች ደግሞ በሶሻሊዝም ጊዜ የመጡ ፖሊሲዎች ናቸው የሚሉትን ነገር አሁን ሰው ኢትዮጵያ ውስጥ ብዙ ሰው አለ የሚሰራ በውጭ ዶላር የሚከፈለው ግን ኢትዮጵያ ውስጥ አይከፈለው። የኢትዮጵያውያንም ሆኑ ማንኛዎችም ሰዎች የሚሰሩ ሰዎች በዶላር ባንክ መክፈት ስለማይችሉ ስለዚህ የሚከፍቱት የት ነው? ኒውዮርክ ነው ወይም ደግሞ ውጭ ነው። ዩናይትድ ኔሽን የሚሰራ ሰው እዛ ነው የሚከፈለው ምናምን። ሁለተኛ አይተ እንደሆነ ካፒታል ኢንቨስትመንት ሲመጣ እኛ ኢንቨስትመንት አድቫይዘሪ ሲሆን ብዙ ጊዜ ለመንግስት ነግረናል። አንድ ካምፓኒ ዛሬ 10 ሚሊዮን ዶላር ኢንቨስት አደርጋለሁ ካለ ባንኩ ሲገባ ወደ ብር ይቀይራል ይሄ ህግ። ስለዚህ ምንድነው አንድ ካምፓኒ 20 ሚሊዮን ዶላር ኢንቨስት ማድረግ የሚፈልግ ከሆነ ውጭ ነው የሚያስቀምጠው። ውጭ አስቀምጡስ እየቆነጠሩ ነው የሚያመጣው። ሶስተኛ ኤክስፖርት የሚያደርጉ ሰዎች በ28 ቀን ውስጥ ዶላራቸውን ካልተጠቀሙበት ወደ ብር ይቀይራል። ስለዚህ አንድ ቡና ኤክስፖርት የሚያደርግ ሰው፣ አንድ ሰሊጥ ኤክስፖርት የሚያደርግ ሰው ምንድነው የሚያደርገው? አሁን በዚህ ፖሊሲ ምክንያት ኤክስፖርተር ብቻ ሳይሆን ኢምፖርተር ይሆናል። ሰሊጥ ሸጥና 1 ሚሊዮን ዶላር ካመጣ ወዲያው በዛ የልጆች ናፒ፣ ብስኩት፣ ጁስ ምናምን ከዱባይ ያመጣበታል። ያስም ያተርፈዋል። ስለዚህ ምንድን ነው ያ ሰውዬ ግን ፎረን ካረንሲውን የመጠቀምና የማስቀመጥ እድል ቢሰጠው 1 ሚሊዮን ዶላር አሁን ኤክስፖርት አድርጎ ነው በዚህ ጋር በሚቀጥለው 1 ሚሊዮን 5 ሚሊዮን 10 ሚሊዮን ዶላር ሲሆንልኝ አፍሪካ አቋቋመበታለሁ። ኢትዮጵያ መተወደ ውጭ ምትልከው ዕቃ ለኮንሰምፕሽን ነው እንጂ ለካፒታል ኢንቨስትመንት እንዳይሆን ተብሏል። እነዚህ ፖሊሲዎች ብናነሳቸው የካፒታል ዶላር ወደ አገር ውስጥ የሚመጣው ይጨምራል።
የብሔራዊ ባንክ ገዢ አቶ ማሞ ምረቱ ካንዶር በፊት ከመንግስታዊ ብዙሃን መገናኛዎች ጋር በነበራቸው ቃለ መጠይቅ መንግስት የውጭ ምንዛሬ ዋጋ በገበያ እንዲወሰን አስቧል ወይ በሚል ተጠየቁት ብሔራዊ ባንክ የውጭ ምንዛሬ ተመለውጥ ለማድረግ ያጠናውም ሆነ የተወያየው ነገር እንደሌለ ገልጸው ምላሽ ሰጥቷል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ቀጥለን ነው የምናልፈው ወደ ትምህርት ነክ ዘገባ ነው። በተለያዩ ምክንያቶች ከሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሄዱን ተከትሎ በውጭ ሀገር ተወልደው የሚያድጉ ልጆችም ቁጥር እንዲሁ ከፍተኛ ሆኗል። ሆኖም ወላጆች የመጡበትን ኢትዮጵያዊ ባህላቸውና ሃይማኖታዊ እሴቶቻቸውን በሚያንጸባርቅ መንገድ ልጆቻቸውን ለማሳደግ ጥረት ሲያደርጉ ይታያሉ። ሆኖም ባለሙያዎች ደግሞ እንደሚሉት ከሆነ አብዛኛውን ጊዜ ይህ ሁኔታ በወላጆችና በልጆች መካከል ክፍተት በመፍጠር ልጆችን እስከ ራስ ማጥፋት ለሚያደርስ ድባቴ ውስጥ ይከታቸዋል። ስመኝሽ የቆየ ልጆችን በውጭ ሀገር የሚያሳድጉ ወላጆች በሚያጋጥሟቸው ተግዳሮት ዙሪያ ተከታዩን አሰናድታለች።
የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው። ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች።
ስለሁሉ ነገር ኦፕነን በጣም እናወራለን። ብዙ ምንም የምንደባበቁ ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበረች። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና ብቲ፣ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት፣ ግን እሁድ እሁድ ሁሌም ቤተክርስቲያን እንሄዳለን አብረን።
አሁን በመርሰር ዩኒቨርሲቲ የሕክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋለጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች።
ወይ ተይ ይበዛል አታስቢው ነው የምትባለው።
ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው?
ስሊፕ ኦቨር አይቻልም። አንዳንዴ ውይ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ፣ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከ16-15 ዓመት በኋላ ገባኝ።
እንዴት
እንደሚከት በቃ እናቴን ሳወራት ትነግረኛለች። አይ ላንቺ ብዬ ነው ላንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችሽ ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ። ግን ሳድግ በቃ አንደርስታንድ አደረኳቸው ምክንያቱን ለእኔ ብለው ስለሆነ በቃ ገባኝ።
ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ ማህሌት በለጋ እድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ እሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ መጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል።
በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከሚች ውስጥ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው። ቢከስ ሰውነታቸውም የተለወጠ ነው። ድገት አለ። በጣም curious ናቸው ነው የኛ ቤተሰቦች እንግዲህ በደፈናው ነው ይሄን ነገር አረግ አታደርግ ነው ይሆናል አይሆንም ነውና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻው ላይ እና ልጆቹ ደግሞ በአንድ ሳይድ ሶርቴስ ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያሉ ገባሽ እንዴት ኢንተራክት እንደሚያደርጉ ወላጆቻቸው ጋር ሁሉም ነገር ደግሞ እዚህ ሀገር መረዳት በቃ ትምህርት ቤቱም አመሰራረቱ ክሪኩለም ሁሉም ነገር ጥያቄ እንድጠይቅ የሚገፋፋሽ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ሶ ብዙ ዲፕሬሽን አለ።
በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ህግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል።
ያክሚጅስ ዲፕረስድ ነኝ ቢናሁን ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም ወይ መጥፎ መንፈስ ነው የሚባለው በቃ ምንም ወላጆቻቸው አይረዱትም ልጆቻቸው ደግሞ በዛ ልክ በቃ ራሳቸውን ነው የሚያሳድጉት ማለት ትችላለች። ሁሉን ነገር ተሸክመው ወላጆቻቸውንም ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉትን ሁሉ ማድረግ ይችላሉ እና አንዳንዴ በቃ ይበዛባቸው ደግሞ የማይሆን ውሳኔ ላይ ይደርሳሉ ማለት ነው።
ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሐሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል።
ልጆቹ አማርኛም በደንብ አይችሉም ወይ ትግርኛም በደንብ አይችሉም፣ እንግሊዘኛ ነው የሚችሉት፣ ወላጆቻቸው ደግሞ አይችሉም እንግሊዘኛ በደንብ። ብዙ ጊዜ ትንሿ ችግር ጎልታ ወይ ትናንሽ ነገር ተጨማምሮበት በጣም ትልቅ ችግር ይሆናል ለእነዚህ ልጆች እና ብዙ ጊዜ ያጋጥመናል። ባጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይርቃሉ ሳያውቁት። ኦቨር ታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው፣ ወላጆቹም ወላጆቻቸውም ልጆቻቸውም እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። አዎ እንግዲህ ኢትዮጵያ ብር ለመላክ የሚሆን ኢትዮጵያ የሚያስተዳድረው ቤተሰብ ሊኖርም ይችላል። በጣም ከባድ ነው፣ አንድ መልስ ያለው ነገር አይደለም።
መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ብዬ ጠይቄያታለሁ።
ልጆችም ወላጆችም መግባባት አለባቸው፣ መስማትም አለባቸው። ሁልጊዜም እኔ ትክክል ነኝ ወላጅሽ ስለሆንኩ እኔ ትክክል ነኝ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይሄን ነገር ካልኩ ወይስ እንደዛ አይባልም ከተባልኩ በቃ አደብቃለሁ ስሜቶችን። ግን ዝም ብዬ ፍሪሊ ማውራት ስለምችል ቤት ውስጥ በቃ እናወራለን። ይሄ ትክክል ነው አይን እንደዚህ ይመስለኛል ስንባባል እንግባባለን ሁለታችንም።
እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው።
ለልጆቻቸው ጊዜ እንዲሰጡ፣ የልጆቻቸውን አስተዳደግ፣ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስቃቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ ጊዜ መስጠት አለብሽ። እንደዚህ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ። አለመነጋገር ኮሚኒኬሽንን በቃ እየሞተ ይመጣል እና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል።
ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት 8 ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከ3000 በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች።
ቀስ ብለሽ ኤክስፕሌን ብታደርጊ ድምጽሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል።
ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች ተጠናቀዋል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በመተከተለው የሁለትዮሽና የባለብዙ ወገን ዲፕሎማሲ መርህ አማካይነት በአፍሪካ ለአስርተ ዓመታት የሰላም ጥረቶችን ደግፋለች። እንዲሁም ሰላም በማስከበር በኩል ሰብአዊ ተደራሽነትና ለችግር ተጋላጭ የሆኑ ህዝቦችን ረድታለች ሲሉ የአፍሪካ ጉዳዮች ረዳት ሚኒስትር ጆናታን ፕራት በቅርቡ ለምክር ቤቱ በሰጡት ምስክርነት ተናግረዋል ሲል ርዕስ አንቀጹ ሀተታውን ይጀምራል። ዩናይትድ ስቴትስ በአፍሪካ ውስጥ በርካታ የሰላም ማስከበር ተልእኮዎችን ለማገዝ ፈታኝ በሆኑ ሁኔታዎች ውስጥ ለተባበሩት መንግስታት ከፍተኛ የገንዘብ ድጋፍ አድርጋለች ሲሉም ረዳት ሚኒስትር ፕራት አክለው መናገራቸውን ርዕስ አንቀጹ ጠቅሷል።
These missions have helped safeguard civilian populations from armed groups and warring parties. Despite shortcomings and specific
በአንዳንድ የሰላም አስከባሪ ኃይሎች የታዩ ድክመቶችና ተቀባይነት የሌላቸው ባህሪያት ቢከሰቱም እነዚህ ተልእኮዎች ሲቪሎችን ከታጠቁ ቡድኖችና ከጦርነት ለመጠበቅ ረድተዋል።
ዛሬ የአፍሪካ መሪዎችና የአፍሪካ ህብረት የሰላም ማስከበር ስራዎችን እንዲመሩ ፍላጎት እያየን ነው ያሉት ረዳት ሚኒስትሩ ፕራት የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 2719 የሰላም ማስከበር ኃላፊነትን ከተባበሩት መንግስታት የገንዘብ ድጋፍ ጋር ወደ አፍሪካ ሀገሮች ቀይሯል ማለታቸውን ርዕስ አንቀጹ አስፍሯል። የተባበሩት መንግስታት የአፍሪካ ህብረትና የየአካባቢው ክልሎች ተልእኮዎች ለሰብአዊ መብቶች መከበር፣ ለሲቪሎች ጥበቃና ሰብአዊ አቅርቦትን ለማበረታታት የተነደፉ መከላከያዎችን ማካተት ነው ሲሉም ረዳት ሚኒስትሩ ተናግረዋል።
AU and sub-regional missions have demonstrated a capacity to mobilize quickly, especially when provided with adequately financed and reliable logistical support mechanisms.
የአፍሪካ ህብረትና የየቀጠናዎቹ ተልእኮዎች በተለይም በቂ የገንዘብ ድጋፍና አስተማማኝ የሎጂስቲክስ አቅርቦቶች ሲሟሉ በፍጥነት የመሰብሰብ አቅም እንዳላቸው አሳይተዋል። በአካባቢያቸው ያለውን ያለመረጋጋት ችግር በመፍታትና የሀገሮችን ብሔራዊ ጥቅም በመጠበቅ በጊዜ ሂደት ፈጣን ምላሽ የመስጠት ችሎታ ስላላቸው ወደ ቀጠናዊና የሁለትዮሽ ተልእኮዎች የማምራት አዝማሚያዎች መኖራቸውን እያየን ነው።
የተሰጣቸውን ተልእኮና ዓለም አቀፍ ሕግን ማክበር አስፈላጊ ነው ሲሉም ረዳት ሚኒስትሩ ፕራት አጽንኦት ሰጥተዋል። ረዳት ሚኒስትሩ ተልእኮውን ለማስፈጸም በግል ውለታ ወይም ኮንትራት የሚወስዱ አካላትን የፖሊሲ አቅጣጫና ሕጋዊ አሰራሮችን እንዲያከብሩ ለማድረግ የክትትልና የተጠያቂነት አሰራርን የሚያረጋግጡ ምርጥ ተሞክሮዎችን አዘጋጅተናል ብለዋል።
In contrast, this is not what Russia's Wagner group is or does. In the countries where Wagner is present, we have seen the number of terrorists.
በተቃራኒው ይህ የራሽያው ዋግነር ቡድን የሚያደርገው ወይም ቡድኑ በተሰማራባቸው አገራት የሚደረጉ አይደሉም። የሽብር ጥቃቶችና በሰላማዊ ሰዎች ላይ የሚደርሰው ጥቃት እየጨመረ ሲሄድ፣ የሰብአዊ አገልግሎት አቅርቦት ሲቀንስ፣ በሲቪል ዜጎች ላይ የሚደርሰውን የሰብአዊ መብት ጥሰት የሚያሳዩ ዘገባዎች ጨምረውና ያለን።
በመጨረሻም ዩናይትድ ስቴትስ ለአሜሪካና ለአፍሪካ ግንኙነት መሳካት ጠንካራ መሰረት የሆኑትን ዲሞክራሲን፣ ሰላምና ደህንነትን ወደ ላቀ ደረጃ ለማሸጋገር ያላትን ቁርጠኝነት ትቀጥልበታለች ሲሉ ረዳት ሚኒስትሩ መናገራቸውን በመጥቀስ ርዕስ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸውን መሰናዶችና ዘገባዎቻችንን ጨርሰናል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ንጉሱ ታምሬ ስርጭቱን በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ። Thank you.